ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 21 2011 ዓ.ም ስርጭታችን ጀመረ።
ህወሓትና ሌሎች የፖለቲካ ፓርቲዎች የተሳተፉበት በሕገ መንግሥቱና በፌዴራል ስርዓቱ ላይ ያተኮረ ውይይት ከትናንት ጀምሮ መቀሌ ላይ ተካሂዷል።
ይሄ የኮንፌዴሬሽን ኃይል አዲስ ብሎክ ፈጥሮ ምርጫን አሸንፎ እንደገና መንግሥት የመሆን ስልት ውስጥ እንደገባ እያየን ይህን ዝም ብለን ልናይ አንችልም። መብታቸው ነው፣ ግን ጠንካራ የሆነ የፖለቲካ ትግል አካሂዶ ይህ ኃይል ተመልሶ ወደ ስልጣን እንዳይመጣ ማድረግ ያስፈልጋል ብለን እናምናለን።
የኢትዮጵያውያን ዴሞክራሲያዊ ፓርቲ ብሔራዊ ምክር ቤት አባልና የፓርቲው የቀድሞ ሊቀመንበር አቶ ልደቱ አያሌውን ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምሽቱ አስተናጋጆቻችሁ ቆንጂት ይታየና
እኔም ሶሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሱዳንን ሽብርተኝነትን ከሚደግፉ ሀገሮች መዝገባችን ለማውጣት ከመወሰናችን በፊት የሽግግሩ መንግስት ለሰብአዊ መብቶች፣ ለዲሞክራሲና ለሰላም ያለውን ቁርጠኝነት በቅርበት እንከታተላለን ስትል ዩናይትድ ስቴትስ አስታውቃለች። ሁለቱ ወገኖች ሙሉ በሙሉ ተባብረው የሚሰሩ ከሆነ እኛም በተቻለ መጠን በአፋጣኝ መንቀሳቀስ እንጀምራለን ብለዋል አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን። ታዋቂ የምጣኔ ሀብት ባለሙያው አዲሱ የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ የሽግግሩን መንግስት ሊመሩ ቃለ መሐላቸውን ፈጽመዋል። እሳቸው የተሰየሙት ሀገሪቱን ለሰላሳ ዓመት ገደማ የገዙት የቀድሞ መሪ ኦመር አልበሽር ከስልጣን በተወገዱ በአራት ወር ገደማ መሆኑ ነው። አንድ ሌላ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣንም ጠቅላይ ሚኒስትር ሀምዶክ በንግግራቸው ማናቸውንም ትክክለኛውን ነገር ሁሉ ተናግረዋል። ዩናይትድ ስቴትስ የሽግግሩን መንግስት ልባዊ ቁርጠኝነት መከታተልና መመዘን ትጀምራለች ማለታቸው ተጠቅሷል። ዋሽንግተን እስካሁን ከጠቅላይ ሚኒስትር ሀምዶክና መንግስታቸው ጋር ባደረገችው የመጀመሪያ ንግግር መበረታታቷን የዩናይትድ ስቴትስ ባለስልጣናት ይናገራሉ። ይልቁንም ዩናይትድ ስቴትስ ስጋት ያላት በቅጽል ስማቸው ሀምዴቲ ተብለው ስለሚታወቁት ጄኔራል ሞሐመድ ሀዳን ዳጋሎና በሀገሪቱ ፈጥኖ ደራሽ ድጋፍ ኃይል ውስጥ ያላቸውን ሚና በተመለከተ እንደሆነ አስታውቃለች። ከፍተኛው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ሲናገሩ ድብልቅ ታሪክ አላቸው እና ሱዳን ውስጥ ሰው ድርድር ውስጥ መሳተፍ አይገባቸውም የሚል ስሜት እንዳለው እንረዳለን ብለዋል። አክለውም ሀምዴቲ የዩናይትድ ስቴትስ ማዕቀብ መዝገብ ላይ ስለሌሉ እሳቸውን ከማነጋገር የሚያግደን ሕጋዊ መሰናክል በእኛ ላይ የለም ማለታቸው ተጠቅሷል። ሱዳን የተዳከመውን ኢኮኖሚዋ እንዲያገግም 8 ቢሊዮን ዶላር የውጭ እርዳታ እንደሚያስፈልጋት አስታውቃለች። የዩናይትድ ስቴትስ ባለስልጣናት ግን ያ እንቅፋት እንዳለው ነው የሚናገሩት። ሱዳን ሽብርተኝነት ደጋፊ ተብላ በመመዝገቧ ዋሽንግተን በዓለም አቀፍ የገንዘብ ተቋማትን በኩል ይሁን በቀጥታ የሁለትዮሽ እርዳታ ልታደርግላት አይቻላትም ነው የተባለው።
የፈረንሳይ ፕሬዚደንት ኢማኑዌል ማክሮን እና የአፍሪካ ልማት ባንክ በአፍሪካ ሴቶች የሚካሄዱ የንግድ ሥራዎችን ለማሳደግ የታለመ የ300 ሚሊዮን ዶላር መርሃ ግብር ይፋ አድርገዋል። የሰባቱ ከበርቴ ዲሞክራሲያዎች መሪዎች ጉባኤ በተካሄደባት በፈረንሳይዋ ቢያሪትስ ከተማ ይፋ የተደረገው እቅድ በመላ አፍሪካ በንግድ ሥራ የተሰማሩ ሴቶች የብድር ተደራሽነታቸውን በቀጣዮቹ 5 ዓመታት ከፍ ለማድረግ የታለመ እንደሆነ ተገልጿል። መርሃ ግብሩን ስታስተዋውቅ የቆየችው የተባበሩት መንግሥታት ሕፃናት አጣዳፊ ድጋፍ ፈንድ ዩኒሴፍ የበጎ ፈቃድ አምባሳደሯ የቤኒኗ ታዋቂ ድምፃዊት አንጀሊክ ጆሊ ከፈረንሳዩ ፕሬዚደንት ጋር ሆና ፕሮጀክቱን በማስተባበር ቁልፍ ሚና መጫወቷ ተዘግቧል። የአፍሪካ ልማት ባንክ እንደሚለው ከአፍሪካ ሴቶች 77% የሚሆኑት በገንዘብ አገልግሎት ዘርፍ ተጠቃሚዎች አይደሉም።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፍልሰተኛ ህጻናትን ይዞ በጥበቃ ስር ማቆየት የሚቻልበትን በመመሪያ የተደነገገ የጊዜ ገደብ ለመለወጥ የትራምፕ አስተዳደር እየጣረ ነው ሲሉ የ19 የዩናይትድ ስቴትስ ግዛቶችና የዋሽንግተን ዲሲ አቃቢያን ህግ ክስ መስርተዋል። ሪቻርድ ግሪን ያጠናቀረው ዘገባ አለ፣ ትዝታ በላቸው ታቀርባለች።
አቃቢያን ህጉ እየጠየቁ ያሉት የዛሬ 22 ዓመት በፍርድ ቤት ስምምነት የጸናው የፍሎረስ ደንብ እየተባለ የሚጠራው አሰራር እንዲጸናና እንዲቀጥል ነው። በዚያ ደንብ መሰረት መንግስት ፍልሰተኛ ህጻናትን ይዞ ጣቢያዎች ውስጥ ማቆየት የሚችለው ግፋቢል ለ24 ቀናት ብቻ ነው። ድንጋጌው በተጨማሪም ህጻናቱ ሊያገኙ የሚገባውን ዝቅተኛ ሊባል የሚችል የደህንነትና የጽዳት እንክብካቤ ደረጃም ይወስናል። የትራምፕ አስተዳደር ግን ያንን ደንብ የሚያስፈጽመውን የፍርድ ቤት ክትትል ለመፋቅና ህጻናቱንም ላልተወሰነ ጊዜ በጥበቃ ተቋማት ውስጥ የሚያቆይበትን ሁኔታ ለመፍጠር እየሞከረ ነው። የካሊፎርኒያው ግዛት ጠቅላይ አቃቤ ህግ ሃቪየር ባሴራና ሌሎችም 19 ነገረ ፈጆች ይህን አካሄድ ለመከላከልና ለማስቆም ነው የዛሬውን የክስ ዶሴ የከፈቱት።
No child deserves to be left in conditions inappropriate and harmful for their age.
ማንም ህፃን እድሜው ለማይፈቅደው አግባብነት የሌለውና ጎጂም አያያዝ ሊጋለጥ አይገባም። የአስተዳደሩ አድራጎቶች የበጎ ምግባርን ልኮች የሚጻረሩ ብቻ ሳይሆኑ ህገወጥም ናቸው። ህፃናት ለፍልሰት ስለተዳረጉ ብቻ ሰብዕናቸው ዝቅ አይልም። ህፃናት ሁሉ የእግዚአብሔር ልጆች ናቸው። የኛም ልጆች ናቸው። የአሜሪካ ልጆች ናቸው። አሜሪካም በተለየ ሁኔታ ልትይዛቸው አይገባም።
ወደ ዩናይትድ ስቴትስ በህገ ወጥ መንገድ የሚገቡ ፍልሰተኞችን ይዞ የመልቀቅ አሰራር አጥብቀው የሚቃወሙት ፕሬዝደንት ትራምፕ አሰራሩን ያጸናል የሚሉትን ህጻናትን ቢበዛ ለ24 ቀናት ብቻ ይዞ የማቆየት ድንጋጌን ሲወቅሱ ይሰማሉ። የዩናይትድ ስቴትስ ኢሚግሬሽን አሰራር የጠበቀ እንዲሆን አጥብቆ የሚከራከሩ የትራምፕ አስተዳደር ባለስልጣናትም አሰራሩና ደንቡም ህገ ወጥ ፍልሰትን ያበረታታል የሚል እምነት እንዳላቸው ይናገራሉ። ህጻናቱን በማቆያዎች ውስጥ ላልተወሰነ ጊዜ መያዝ ያንን ፍልሰት ሊገታ ይችላል ባይም ናቸው።
የአማዞን ድቅድቅ ደን ላይ የተነሳውን ቃጠሎ ለመዋጋት የጂ7 ሀገሮች እንለግሳለን ያሉትን የገንዘብ እርዳታ ብራዚል አልቀበልም አለች። ገንዘቡን አውሮፓ ውስጥ ጥቅም ላይ ቢያውሉት ይሻላል ስትልም አክላለች። የብራዚል ፕሬዚደንት ጄል ቦልሶኖሮ ጽህፈት ቤት ሹም ኦኔክስ ሎሬንዞኒ ትናንት ለጋዜጠኞች በሰጡት ቃል ብራዚል እርዳታው ስለተመደበልን እና ታመሰግናለች፣ ነገር ግን ገንዘቡ አውሮፓ የደን ዛፍ ተከላ ላይ ቢውል ይሻላል ብለዋል። ቀደም ሲል የአካባቢ ጥበቃ ሚኒስትሩ የገንዘብ እርዳታውን እንቀበላለን ብለው ነበር። ፈረንሳይ ውስጥ በተካሄደው የጂ7 ጉባኤ ላይ የተገኙት የዓለም መሪዎች ከዓለም ግዙፉ የአማዞን ጥቅጥቅ ደን ላይ አደጋ የደቀነውን ቃጠሎ ለመዋጋት በአስቸኳይ 22 ሚሊዮን ዶላር እንሰጣለን ሲሉ ትናንት ሰኞ ነበር ያስታወቁት። የጉባኤው አስተናጋጅ የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በአስቸኳይ ወታደራዊ ድጋፍም እንልካለን ብለው ነበር። የብራዚሉ ፕሬዚደንት ጽህፈት ቤት ሹሙ ማክሮን ባሉት ላይ አነጣጥረው ብራዚል ቅኝ ገዥም ሆነ ኢምፔሪያሊስት የመቀበል ልማድ የላትም፣ የማክሮን ዓላማ ያ ሊሆን ይችላል ማለታቸው ተጠቅሷል። በዚያም አላበቁም። ፈረንሳይ የዓለም ታላቅ ቅርስ በሆነ ቤተ ክርስቲያኗ ላይ እንደማይቀር የታወቀ የነበረ እሳት እንኳን መከላከል ያልቻለች ነች ሲሉም አክለዋል። ባለፈው ሚያዝያ ወር በፈረንሳዩ ኖትረዳም ካቴድራል የደረሰውን ቃጠሎ ማለታቸው ነው።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ ዜና ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንድንነጋገር ከፈለጉ ቀዳሚውን እርምጃ በመውሰድ ማዕቀቦቹን በሙሉ ያንሱ ሲሉ የኢራን ፕሬዚደንት ሐሰን ሩሃኒ ያሳሰቡ። ኢራን ኒውክሌር የጦር መሳሪያ የመስራት ፍላጎት እንደሌላት ግልጽ አድርጋለች ያሉት ሩሃኒ ማዕቀቦቹ ፍትሐዊ ያልሆኑና ሕገወጥም ናቸው ብለዋል። ሚስተር ትራምፕ ትናንት በሰጡት መግለጫ ከፕሬዚደንት ሩሃኒ ጋር በመጪዎቹ ሳምንታት ውስጥ ተገናኝተን ያለፈውን ዓለም አቀፍ የኒውክሌር ስምምነት የሚተካና አዲሱን ላይ ለመደራደር መልካም ዕድል ይኖራል ብለዋል። የቡድን ሰባት ፍጻሜ ጋዜጣዊ መግለጫ ላይ ትራምፕ ሲናገሩ ኢራን መነጋገር መፈለጓ አይቀርም ብለዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 21 2011 ዓመተ ምህረት ምሽት ፕሮግራም ነው።
የኦሮሞ ነጻነት ግንባር ኦነግ ወታደራዊ ዩኒፎርም በወልዲያ ተያዘ በሚል ከትናንት ጀምሮ በማህበራዊ ሚዲያ ላይ የሚታየው ወሬ ሐሰተኛ ነው ሲል የሰሜን ወሎ ዞን አስተዳደር ገለጸ።
ላለ ኬላ ላይ የዱር አራዊት ጥበቃ አልባሳት የተጫነ ነው፣ ከወደ ትግራይ የተጫነ የመጣ ነው። ስለዚህ እሱ ህጋዊ የሆነ ደብዳቤ ባለመኖሩ የተነሳ ተይዞ ነበር፣ እየተጣራ ነው። ከተጣራ በኋላ ይለቀቃል። እሱ ችግር የለውም። ያለው ሁኔታ ይሄ ነው። የኦነግ የምናምን የሚባለው ግን ውሸት ነው።
የሰሜን ወሎ ዞን የጸጥታ ኃላፊ ኮሎኔል ኃይለማርያም አምባዬ ለቪኦኤ ከሰጡት ቃል የተቀነጨበ ነው የሰማችሁት። በመጽሔት ዘገባ አለን።
ከ30 ሚሊዮን ብር በላይ ለግንባታ ለመሳሪያዎችና ለግብአቶች ወጪ አድርገው በኤሌክትሪክ ኃይል አቅርቦት እጥረት ምክንያት ወደ ስራ መግባት አለመቻላቸውን በደሴ ከተማ በተለያዩ የኢንቨስትመንት መስኮች ለመሰማራት እንቅስቃሴ የጀመሩ ግለሰቦች ገለጹ።
መንግስት ያወጣላቸው ምች ፖሊሲ ተጠቅሞ ወደ ሀገራቸው ገብተው ማሽነሪ ገብቷል፣ ግንባታ አልቋል። የመብራት 800 ሺህ ብር ተከፈለ። አሁን መብራት ኃይል የለንም ተባለ። በአሁኑ ሰዓት ግን ከባድ ችግር ላይ ነው። ቶሎ ወደ ስራ ካልተገባ እዛ ላይ ኢንቨስት የተደረገው ገንዘብ አለ፣ የመንግስት ገንዘብ አለ፣ የግለሰብ ገንዘብ አለ። ይህን ሁላ ትልቅ ቀውስ ነው የሚያስከትለው እና መንግስት በአስቸኳይ ምላሽ ሊሰጠን ይገባል ነው።
አቶ ሁሴን አህመድ ይባላሉ። የብዙ የመዋዕለ ንዋይ ፕሮጀክቶች ተጠሪና ስራ አስኪያጅም ናቸው። በንግድና ምጣኔ ሀብት ክፍለ ጊዜ ዘገባ ይዘናል። ሌሎችም በርከት ያሉ ዘገባዎችና ዝግጅቶች አሉን። በምሽቱ ክቡራትና ክቡራን አድማጮች አብራችሁን ቆዩ። ዝግጅቶቻችንን በአሃዱ ራዲዮ 94.3 ላይም ማዳመጥ ትችላላችሁ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ህወሓትን የመሳሰሉ ፓርቲዎች ዳግም ወደ ስልጣን ለመመለስ እንደ ኦነግ ካሉ ድርጅቶች ጋር አዲስ የፖለቲካ ግንባር እየፈጠሩና መሰል ድርጅቶችን እያሰባሰቡ ነው ሲሉ የኢዴፓ ብሔራዊ ምክር ቤት አባልና የፓርቲው የቀድሞ ሊቀመንበር አቶ ልደቱ አያሌው ተናግረዋል። የስብስቡ አባላት የ27 ዓመቱ ስርዓት የነበረበትን ጉድለት ከማሟላት ይልቅ ሌላ አዲስ ችግር የመፍጠር ፍላጎት ይዘው እየመጡ ነው ብለዋል። አካሄዱም ኢትዮጵያ ወደ ነበረችበት ብቻ ሳይሆን ከዚያ ወደ ባሰ ስርዓት እንድትሸጋገር ያደርጋል ሲሉም ተችተዋል። ህወሓትና ሌሎች የፖለቲካ ፓርቲዎች የተሳተፉበት በህገ መንግስቱና በፌዴራል ስርዓቱ ላይ ያተኮረ ውይይት ከትናንት ጀምሮ በመቀሌ ተካሂዷል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የትግራይ ብሔራዊ ክልላዊ መንግስት ያዘጋጀው የሁለት ቀናት መድረክ ፓርቲዎች በአቋም ተለይተው የተጋበዙበት ነው። በህገ መንግስቱና በፌዴራል ስርዓቱ የሚያምኑ የፌዴራሊስት ኃይሎች ለመቀሌው መድረክ መጋበዛቸውን ነው አዘጋጆቹ ያስታወቁት። አንዳንድ የተቃዋሚ ፓርቲዎችና አመራሮች ግን የመቀሌው መድረክ እንድምታ ከሚታየው የተለየ ከሚገመተው የሰፋ መሆኑን እየተናገሩ ነው። በአቶ አዳነ ታደሰ የሚመራው ኢዴፓ ከነዚህ ፓርቲዎች አንዱ ነው። ፓርቲው ሰሞኑን በሰጠው መግለጫ ህወሓትንና ኦነግን የመሳሰሉ ድርጅቶች ሌሎችንም በማሰባሰብ አዲስ ግንባር ለመፍጠር እየሰሩ ነው ብለዋል። እነዚህ ኃይሎች ራሳቸውን የፌዴራሊስት ኃይሎች ብለው መጥራታቸውም እውነታውን እንደማያንጸባርቅ ጠቁሟል። ኢህአዴግ ራሱ እንኳን በግምገማ ያመነውን የኢትዮጵያዊ ማንነት መደብዘዝ ችላ ያሉ ብሔርተኝነትም ይበልጥ እንዲጎላ የሚሰሩ ናቸው ነው ያለው። በመቀሌ የተሰባሰቡት አይነት ኃይሎች የፌዴራል ኃይሎች ሳይሆኑ የኮንፌዴሬሽን ኃይሎች ናቸው ያሉት በጋዜጣዊ መግለጫው ላይ የተናገሩት የኢዴፓ ብሔራዊ ምክር ቤት አባልና የቀድሞ ሊቀመንበር አቶ ልደቱ አያሌው ናቸው።
አሁን የኮንፌዴሬሽን ኃይሎች የምንላቸው ኃይሎች ግን ምንድን ነው እያደረጉ ያሉ? አይደለም ቀርቶ አሁን ያለውን ህገ መንግስትና የፌዴራል አደረጃጀት ማሻሻል የበለጠ መብት ያስፈልጋል። እያንዳንዱ ብሔር ከስቴት ያነሰ መብት አያረካው። አቶ መድህን ያቀረበው ጥናት ጊዮን ሆቴል ሰምታችኋል። እያንዳንዱ ብሔር እሰ ከመንግስት ያነሰ መብት አያረካው። መንግስት ነህ ካላል ነው በንጭንጭ ውስጥ ነው የሚኖረው ነው ያለው። ብዙ የፖለቲካ ኃይሎች እዚህ አይነት አመለካከት ሲያራምዱ ያዩ። ስለዚህ ይሄ ኮንፌዴሬሽን ኃይል አዲስ ብሎክ ፈጥሮ ምርጫን አሸንፎ እንደገና መንግስት የመሆን ስልት ውስጥ እንደገባ ያያየ ነው። ይሄን ዝም ብለን እናይ አንችልም። መብታቸው ነው፣ ግን ጠንካራ የሆነ የፖለቲካ ትግል አካሂዶ ይሄ ኃይል ተመልሶ ወደ ስልጣን እንዳይመጣ ማድረግ ያስፈልጋል ብለን እናምናለን። ስለዚህ እንደ አንድ የፖለቲካ ድርጅት ይሄን መተንተን ለህዝብ ማሳወቅ ኃላፊነት አለበት።
የነዚህ የኮንፌዴሬሽን ኃይሎች መሰባሰብና አንድ ግንባር ለመፍጠር መስራትም ለሀገሪቱ ህልውናና የለውጥ ሂደት ስጋት ነው ሲሉ ነው አቶ ልደቱ ያብራሩት።
ትልቅ ስጋት ፈጥረውብናል። ትልቅ ስጋት የ27 አመቱ ፍርሃት የነበረበትን ጉርለት ከማሟላት ይልቅ ሌላ አዳዲስ ችግር የመፍጠር ፍላጎት ይዘው እየመጡ እንደሆነ ያያየን። ይሄ በዋናነት የለውጥ ሂደቱን መክሸፍ ነው የሚያስከትለው። ኢትዮጵያ ወደ ነበረችበት ብቻ ሳይሆን ከዛ ወደ ባሰ ፍርሃት እንድትሸጋገር የሚያደርግ። ስለዚህ በዛ መልኩ ነው የምናየው።
ኢዴፓ የፌዴራል አደረጃጀትን እንደሚደግፍ የገለጹት አቶ ልደቱ አሁን እየተሰባሰቡ ያሉት ኃይሎች አቋም ግን ግልጽና የተለየ መሆኑን ያብራሩት
የፌዴራል ኃይል እውነተኛ የፌዴራል ኃይሎች እኛ ነን። ይሄ ግልጽ መሆን አለበት። አሁን አስተላለፍ እየተፈጠረ ነው፣ እያያችሁ ነው። አሁን ህወሓት ከኢህአዴግ የመነጠል አዝማሚያ እያሳየ ነው። ከህወሓት ጋር የተለያዩ ድርጅቶች ተመሳሳይ አቋም ያላቸው፣ የኮንፌዴሬሽን አቋም ያላቸው በተለያዩ አውደ ጥናቶች፣ የውይይት መድረኮች ለኢትዮጵያ የሚያስፈልጋት ኮንፌዴሬሽን ነው፣ አሁን ያለው ፌዴራሊዝም በቂ አይደለም የሚል አቋም እያራመዱ እነዚህ የኮንፌዴሬሽን ኃይሎች የተሰባሰቡ መሰባሰብ መብታቸው ነው። ግን ካለፈው የ27 ዓመት ትምህርት ያልቀሰመ መሰባሰብ ለሀገር የሚጠቅም አይደል። በ27 ዓመቱ የኢህአዴግ ሂደት የጎደለው የኢትዮጵያ አንድነት ጉዳይ ነው፣ የዜጎች መብት ጉዳይ ነው። ስለዚህ ህገ መንግስቱ በዚህ ረገድ ያለውን ክፍተት እንዴት አድርገን እናሟላው መሆን ሲገባው ጥያቄው የለም ከዚህም በላይ መብት ያስፈልገን እየተባለ አዲስ ጎራ የመፍጠር ሂደት ውስጥ እየተገባ ነው። ለዚህ ነው ኢትዮጵያ ህልውና እጅግ አደገኛ ሁኔታ ውስጥ እየገባ ነው የምንለው።
አሁን በአገሪቱ እየታየ ያለው ችግርም የለውጥ ኃይሉ የፈጠረው ሳይሆን ያለፉት 27 ዓመታት ድምር ውጤት ነው ብለዋል አቶ ልደቱ።
ልዩነቱ ምንድን ነው? ኢህአዴግ የኮንፌዴሬሽን ህገ መንግስት ሰጠንና በተግባር ግን አህዳዊ መንግስት ሰረጋ። በፓርቲ ሴንትራሊዝም መፍለጥ መቁረጥ የሚችል አምባገነናዊ መንግስት ነው። ያን መብት ተጠቅሞ ማንም ምንም ሊያደርግ በማይችል ደረጃ አፍኖ የአህዳዊ መንግስት ስርዓት ሰረግ። እኛ ስንል የነበረው ምንድን ነው? እንደዚህ አይነት አምባገነናዊ መንግስት ሲወገድ፣ የፓርቲ ሴንትራሊዝም ሲወገድ፣ ይሄ ህገ መንግስት በሀገሪቱ ላይ የሚያመጣው ጣጣ ያኔ ነው ጎልቶ የሚወጣው ስንል ነበር። እየሆነ ያለው ይሄ
አቶ ልደቱ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስም የኮንፌዴሬሽን ኃይሎች ባሏቸው ህወሓትንና ኦነግን በመሳሰሉ ፓርቲዎችና እርሳቸው በሚወክሉት አመለካከት መካከል አለ ያሉትን ልዩነት እንደሚከተለው ገልጸዋል።
እንግዲህ እስክንድር ታስታውስ እንደሆነ የዛሬ ዓመት ገደማ ይሄ ለውጥ እንደመጣ የጨሰው አቧራ ሲሰክን ሁሉም ወደ የጎራው ይመለሳል ብዬ ነበር። አሁን ሁሉም ወደ የጎራው ይሄደ ነው። ስለዚህ የድሮው ሳይሆን አሁን አዲስ የሆነ ጎራ ፈጠራ ውስጥ እየተገባ ነው። ስለዚህ በአንድ በኩል ገዢው ፓርቲ ውስጥ ያሉ ኃይሎች በውስጣቸው ቅራኔና መራራቅ ተፈጥሯል። ስለዚህ አብረው መቀጠል የማይችሉበት እድል እየተፈጠረ እንደሆነ ገብቷቸዋል። ስለዚህ መለያየቱ የማይቀር ከሆነ ከማን ጋር ነው አዲስ ወዳጅነት የምንፈጥረው የሚለውን ነገር እያዩ፣ ለምሳሌ ህወሓትን ብንወስድ ከኢህአዴግ ጋር አብሮ የመቀጠል ሳይሆን አዲስ የኮንፌዴሬሽን ጎራ ፈጥሮ ወደ ስልጣን እንደገና የመምጣት ፍላጎት እያሳየ ነው። በዚህ ረገድ አብዛኛዎቹ የኦሮሚያ ድርጅቶች ተባባሪ ሆኑ ይመስላሉ ከሱ ጋር። ምናልባትም ደግሞ ደቡብ አካባቢ አንዳንድ ተባባሪዎችን የማፈላለግም ስራ እየተሰራ ይመስላል። ስለዚህ አንድ ሂሳቡ ተሰርቶ ከ50% በላይ መቀመጫ ለማሸነፍ የሚያስችል ግንኙነት የመፍጠር ሁኔታ እየታየ ነው። ስለዚህ አንድ የኮንፌዴሬሽን ኃይል ነው ብለን ልንወስደው እንችላለን። በእኛ እምነት አሁን እኛ እየጠየቅን ያለ ነው ይሄ የኮንፌዴሬሽን ህገ መንግስት እውነተኛ የሆነ የፌዴራል ህገ መንግስት ሆኖ መሻሻል አለበት ብለን ነው እየጠየቅን ያለ ነው። እነሱ ግን እያሉ ያሉት አሁን ያለው የፌዴራል አደረጃጀትም አይመጥነንም፣ ከዚህ በላይ ነጻነት ሊሰጠን ይገባል የሚል የኮንፌዴሬሽንና የመበተን አስተሳሰብ ነው እየያዙ ያሉት።
የኢዴፓ ብሔራዊ ምክር ቤት ባወጣው መግለጫ እንደዚሁም የዚሁ ምክር ቤት አባል የሆኑት የቀድሞው ሊቀመንበር አቶ ልደቱ አያሌው በሰጡት አስተያየት ላይ የኦነግንና የሌሎች ፓርቲዎችን ምላሽ ለማካተት ያደረግኩት ጥረት ለጊዜው አልተሳካም፣ እንደተሳካ መለስበታለሁ። የትግራይ ክልል ምክትል ርዕሰ መስተዳድርና የክልሉ ገዢ ፓርቲ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ግን በመቀሌ በተዘጋጀውና ማምሻውን በተጠናቀቀው መድረክ ዙሪያ መግለጫ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። የመቀሌው ስብሰባ ማምሻውን ተጠናቋል። ዛሬ ቀደም ሲል እስክንድር እንዳለው የመግለጫውን ሙሉ ቃል የያዘ ዘገባ በነገው ምሽት ይዘን እንቀርባለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ዘገባ ነበር የሰማችሁ።
በከባድ የሥነ ምግባር ግድፈት ከአመራር አባልነትና ከድርጅቱ የተሰናበቱ ግለሰቦች የሲዳማን ሕዝብ ጥያቄ ለማደናቀፍ እየተንቀሳቀሱ ነው ሲል በአቶ ዱካሌ ላሚሶ የሚመራው የሲዳማ አርነት ንቅናቄ ሲአን ዛሬ ባወጣው መግለጫ ከሰሰ። በሌላ በኩል ሕጋዊ የሲዳማ አርነት ንቅናቄ ሲአን በእኛ የሚመራ ነው የሚለው የነ ዶክተር ሚሊዮን ቱማቶ ቡድን የብሔራዊ ምርጫ ቦርድ ፈቃድ ያለን እኛ ነን ቢልም ባለው ሁኔታ ለማንም እውቅና እንደማይሰጥ ነገር ግን በ2010 ዓ ም በተካሄደ በነ ዱካሌ ላሚሶ ምርጫ ላይ አቤቱታ ቀርቦ እየታየ መሆኑን ብሔራዊ የምርጫ ቦርድ አሁን ገልጿል። ሪፖርተራችን ዮናታን ዘብዲዮስ ከሐዋሳ ዝርዝር ዘገባውን ይዟል።
በእነ አቶ ዱካሌ ላሚሶ የሚመራው የሲዳማ አርነት ንቅናቄ ሲአን ዛሬ ባወጣው መግለጫ እውነትን መቀበል የማይፈልጉ ለሕዝብ ፍላጎት ክብር የሌላቸው ቡድኖች የሲዳማን ሕዝብ አገር አፍራሽ አድርጎ ከማቅረባቸውም በላይ አገርን የማዳንና የመምራት ኃላፊነት በእነሱ ትከሻ ላይ ብቻ የተጣለ ሆነው እየቀረቡ ይገኛሉ ብሏል። መግለጫው ጸረ ዲሞክራሲና በንዋይ ያብዱ ያሏቸው የሲዳማ ብሔር ተወላጆችና ቡድኖች የሲዳማ ሕዝብ ለዘመናት ሲታገል የተነበረው ራስን በራስ ማስተዳደር ጥያቄ እንዲደናቀፍ እየተንቀሳቀሱ ነው ብሏል። በሌላ በኩል ንቅናቄውን ለግል ጥቅም ለማዋል የሚፈልጉ አካላት ከጸረ ሕዝብ ኃይሎች ጋር በመተባበር ከንቅናቄ እውቅና ውጪ በስሙ የተለያዩ ምልክቶች ችን እያስተላለፈ መሆኑን ገልጿል። የሲዳማ አርነት ንቅናቄ ሲያን ሊቀመንበር እሳቸው ብቻ መሆናቸውን የሚናገሩት አቶ ዱካሌ ላሚሶ ትክክለኛው ሲያንና አመራሮቹ እነሱ ብቻ መሆናቸውን ተናግሯል።
ትክክለኛ አመራር የትኛው ነው የሚባለው? ይሄኛው አመራር ነው። ይሄ አመራር የተመረጠው ነሐሴ 19 2010 ጠቅላላ ጉባኤ ከወረዳ መጥቶ ከጠቅላላ ጉባኤ የሚወጡ ደግሞ ማዕከላዊ ኮሚቴዎች አሉና ከማዕከላዊ ኮሚቴው አስመራጅ ኮሚቴ ተመርጦ አስመራጅ ኮሚቴው ጥቆማዎችን ተቀብሎ ድምፅ ተሰጥቶ በዛ ድምፅ መሰረት የተመረጡ አደባባይ ላይ ተመራርጦ እኔን ሊቀመንበር አድርጎኝ እነዚህ ወንድሞችን አሁን የተሰጡትን የመዋቅር ስም አግኝቶ ከዛ በኋላ የአገር ሽማግሌ ወጥቶ መርቆ ምለን ተማምለን መሬት ይዘን አሁን እነዛም አሁን እኛንን ብሎ ከሚሉትም ጭምር ይሄ የተቀረጸ ግልጽ ስራ የተሰራበት ምርጫ ነው። ይሄ ምርጫ ሲካሄድ አሁን ያልኩት ፕሮሰስ ውጪ ከምርጫ ቦርድም ተወካይ መጥቶ አብሮ አይቶ ታዝቦ ትክክል ነው ብሎ ሄዶ ዶክመንት ሄዶላቸው በዚህ ያለፈው የሚመራ ይሄ ነው።
በ2010 ዓመተ ምህረት ምርጫ ጠቅላላ ጉባኤ ሳይሟላ ነው የተካሄደው እየተባለ በነ ዶክተር ሚሎን ቱማቶና በዶክተር አየላሊቶ የሚቀርበው ክስ ከእውነት የራቀና እነሱም በወቅቱ አምነውበት የፈረሙበት ነው ብሏል አቶ ዱካሌ። በምርጫው ላይም ንቅናቄው ከነበረው ከ104 የማዕከላዊ ኮሚቴ አባላት 95 በመቶ መገኘቱን ተናግረው ይልቁንስ ለውጥ የማይፈልጉ እኛ ብቻ ካልመራን የሚሉ አካላት ከሀገር ውስጥም ከውጭም መዋቅር ዘርግተው ድርጅቱን ለመከፋፈል ዘምቷልም ብሏል። አቶ ዱካሌ በዚህ ወቅት እንዳሉት ዜጎች ታፍሰው የታሰሩ ሲሆን የፍትህ አካላት በነጻነትና ያለ ፖለቲካ ጣልቃ ገብነት እንዲሰሩ መንግስት ማድረግ አለበትም ነው ያሉትም። በመሆኑም ድርጅቱ ይህንን አሳሳቢና አስጊ ያለውን ተግባር መነሻ በማድረግ ባለአምስት ነጥብ የአቋም መግለጫ አውጥቷል። የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳም፣
አንደኛ ህዝባችን ለዘመናት የወደቀለትን የመብት ጥያቄ ለማደናቀፍ የሚንቀሳቀሱ ለውጥ ቀልባሾችና ፖለቲካ ደላሎች በዘመናት መስዋዕት የተከፈለውን ህገ መንግስታዊ የመብት ጥያቄ ለማስተጓጎል እየተራወጡ ያሉ ጥቂት ግለሰቦችን ድርጅታችን እጅግ አጥብቆ እያወገዘ ከዚህ እኩይ ተግባራቸው እንዲቆጠቡ አጥብቆ ያስጠነቅቃል። ሁለተኛ በድርጅታችን መተዳደሪያ ደንብ መሰረት ከባድ የዲስፕሊን ግድበት ታይቶባቸው በድርጅቱ የበላይ አካል በሆነው ማዕከላዊ ኮሚቴ ውሳኔ ከድርጅታችን አመራርነትና አባልነት የሰናበቱ ግለሰቦች በሲአን ስም የሚያስተላልፉት ማንኛውም አይነት መልእክቶች ድርጅታችንን የማይወክሉና የህዝብን ታሪካዊ ጥያቄ ከጸረ ሲዳማ ኃይሎች ጋር በመተባበር ለማደናቀፍ የተማማሉ ግለሰቦች ተግባር እንደሆነ እያሳወቅን እነዚህ ግለሰቦችም ከጸረ ህዝብ ተግባራቸው እንዲቆጠቡ አጥብቀን እናስጠነቅቃለን። አራተኛ የፖለቲካ ጣልቃ ገብነት የሌለበት የፍትህ ስርዓት መስፈኑ ለዲሞክራሲ ማበብና ለሀገራችን ሰላምና አንድነት አማራጭ የሌለው እንደሆነ ድርጅታችን ያምናል። በመሆኑም አሁንም በሀገራችን እየታየ ያለው የፍትህ ተቋማት በፖለቲካ ፍላጎት የሚመሩ መሆኑ ሀገራችንን ዳግም ለችግር እንዳይዳርግ መንግስት አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን። አምስተኛ የክልሉ መንግስትና ሌሎች ጉዳዩ የሚመለከታቸው አካላት የሲዳማ ህዝብ ጥያቄን በህዝበ ውሳኔ ለማረጋገጥ የተደረሰበትን ደረጃ ለህዝብ ይፋ እንዲያደርግ እናሳስባለን።
በሌላ በኩል ያለፈው ቅዳሜ አስቸኳይ ጉባኤ ጠርቶ በወቅታዊ ጉዳይና በ2012 ብሔራዊ ምርጫ ዝግጅት ዙሪያ የመከረውና ሊቀመንበርም ዶክተር ሚሎን ቱማቶ ነው የሚለው የሲዳማ አርነት ንቅናቄ ሲያን ህጋዊ የሲዳማ አርነት ንቅናቄ በእኛ የሚመራ ነው፣ የብሔራዊ ምርጫ ቦርድ ፍቃድ ያለንም እኛንን ማለታቸውን ቪኦኤ ትላንት ዘግቦ ነበር። ናሴ 19/2010 ዓ.ም የተደረገው የንቅናቄው አመራሮች ምርጫ ተጭበርብሯል የሚሉት እነ ዶክተር ሚሎን ቱማቶ እንደዛም ሆኖ ህዝቡ የመረጠን እኛን ነው፣ ሌላ ቡድን አናውቅም ብሏል። በተደረገው ምርጫም እኛ ማናውቃቸው መጀመሪያ ያልነበሩ አዲስ ማዕከላዊ ኮሚቴ አባላት ተካተዋል ሲሉም ከሰዋል። የብሔራዊ ምርጫ ቦርድ የኮሙኒኬሽን አማካሪ ሶሊያና ሽመልስ በስልክ ለቪኦኤ በሰጡት መግለጫ አሁን ባለው ሁኔታ ምርጫ ቦርድ ለማንም እውቅና እንደማይሰጥ፣ ነገር ግን በ2010 ዓ.ም በተካሄደ በእነ ዱካሌ ላሚሶ ምርጫ ላይ አቤቱታ ቀርቦ እየታየ ነው ብሏል። የሲዳማ አርነት ንቅናቄ ሲያን ተመሳሳይ ውዝግብ ውስጥ ሲገባ ይህ የመጀመሪያው አይደለም። ለአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። ወደ ተከታዩ የመጽሔት ዘገባ እናልፋለን። ባለፉት ሦስት ዓመታት በኢትዮጵያ የጤና አገልግሎት ተደራሽነት መሻሻሉን ሁለተኛው የኢትዮጵያ መለስተኛ የሥነ ሕዝብና የጤና ዳሰሳ ጥናት ውጤት አሳይቷል። በጤና ተቋማት ውስጥ የሚወልዱ እናቶች ቁጥር 50% መድረሱንም ጥናቱ ጠቁሟል። ሙክታር ጀማል ተጨማሪ አለው።
በጤና ጥበቃ ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከአጋር ድርጅቶች ጋር ያካሄዱት ጥናት የተመረጡ 305 የቆጠራ ጣቢያዎች የተካሄደ ሲሆን 8663 አባወራዎች መሳተፋቸው ተገልጿል። የጥናቱ ዓላማ በሀገር አቀፍ ደረጃ ያለውን የህብረተሰብ ጤና አገልግሎት ሽፋን ያለበትን ደረጃ እንዲያገግም ታቅዶ እንደሆነም ነው የተነገረው። ጥናቱ በሁሉም ክልሎችና የከተማ መስተዳደሮች የተካሄደ ሲሆን ሂደቱም አካታች እንደነበረ ቪኦኤ ያናገራቸው የኦሮሚያና የአዲስ አበባ ጤና ቢሮ ኃላፊዎች ተናግረዋል።
ዶክተር መንግስቱ በቀለ እባላለሁ፣ የኦሮሚያ ጤና ቢሮ ምክትል ኃላፊ። ጥናቱ ሲጀመር ጀምሮ ክልል ጤና ቢሮዎች ኦሮሚያንም ጨምሮ ይፋዊ ደብዳቤ ይህ ጥናቱ የሚከናወን እንደሆነ አሳውቀን የገባንበት እና ጥናቱ አሳታፊ ነው፣ አብረንም አቅደን ይሄንበት ነው። አጠቃላይ አሰራሩን በተመለከተ ሳይንሳዊ ስለሆነ ብዙ ችግር አለ ብለን የምትሉ አይደለም። ያለንበትን ሁኔታ የሚያንጸባርቅ ስለሆነ ምንም የተለየ አስተያየት የለም።
ዶክተር ሳሙኤል ዘመንፈስ ቅዱስ ይባላሉ። በአዲስ አበባ ከተማ መስተዳድር ጤና ቢሮ ምክትል ቢሮ ኃላፊ። ጠንክረን መስራት እንዳለን በተለይ የባለሙያውን ክህሎት ከመጨመር አንጻር፣ ምክንያቱም የተለያዩ የጤና ተቋማት ተዳራሽነትን ላይም ጋፍ አለ። የሚያስፈልገን ሆስፒታልና የህዝባችን ቁጥር አለመመጣጠና የጤና ባለሙያ ተዳራሽነት በተለይ ስፔሻሊስት ባለሙያዎች የህክምና የሌሎችም የስፔሻሊስቶች ማለት ነው ዛዛ ጋር ያሉትን ነገሮች እንዲሁም ደግሞ መድኃኒት መሳሪያ በታዳጊ ሀገር እንደመሆናችን ክፍተቶች ይኖራሉ። ግን ብዙ የተሰሩ ስራዎች እንዳሉ ብዙ ለውጥ እንዳለ በተለይ ከቤተሰብ ምጣኔ ጋር ተያይዞ አገልግሎት ተቋም ውስጥ ከመውለድ ጋር ተያይዞ ሲግኒፊካንት ኢንክሪዝ ያሳዩ ነገሮች ነው ያሉት እና ጥሩ ነው ያለው። ግን አሁንም በጣም መስራት አለብን።
ዛሬ ይፋ የተደረገው ጥናት ካለፈው መጋቢት ወር ጀምሮ ሲከናወን የቆየ መሆኑን ተጠቁሟል። የቤተሰብ እቅድ አገልግሎት በ2008 ዓ.ም 31% ከነበረ ወደ 41%፣ እንዲሁም በጤና ተቋም የሚወልዱ እናቶች 50% መሻሻል ማሳየቱንም ተነግሯል። ከአምስት ዓመት በታች የሕፃናት ሞት በተመለከተ በአሁኑ ጊዜ ከ1000 ሕፃን 55 የሚሞቱ ሲሆን በ2008 ዓ.ም ከነበረው 65 ሕፃናት ጋር ሲነጻጸር ለውጥ ማምጣቱን ተነግሯል። የተሟላ ክትባት የሚያገኙ ሕፃናት ቁጥር 43% መድረሱን እና ይህም ከ2008 ዓ.ም 39% ከነበረው መሻሻል አሳይቷል ነው የተባለው። በሕዝብ ተወካዮች ምክር ቤት የማኅበራዊ ቋሚ ኮሚቴ የጤና ጉዳይ ንዑስ ኮሚቴ አባል የሆኑት አቶ ኢዶሳ አዱኛ ጥናቱን በተመለከተ ቪኦኤ አነጋግሯቸው ተከታዩም ብለዋል።
በተለይ ከዚህ ቀደም የነበረው ሪፖርቶች እና የአሁኑ እንዴት ታመዛዝኑት አላችሁ?
ልዩነት አላቸው። ትንሽ ከዚህ በፊቶቹ በየጊዜው የምንገመግማቸው እንትኖች ዳታዎች ትንሽ ከፍ ማለት እንትን አላቸው። ይሄኛው ግን እውነተኛውን ያሳያል ተብሎ ስለምገመትም እውነተኛው ዳታ የዛሬው ነው መነሻ ሊሆን የሚችለው። ለስትራቴጂዎች ለእቅዶች ሲገመገሙ ነበሩ። ትንሽ ልዩነት አላቸው አሰባሰቡ ላይ። በየጊዜው በአመት ውስጥ የምሰበሰበውና የምጠናቀረው ትንሽ ከፍ ይላል።
ይጋነናል ማለት ነው?
ይጋነናል። ትንሽ መገነን ትላለውና ያን ማየትና ማስተካከል ያስፈልጋል። ይሄ እንደ መነሻ ወስዶ ቀጣይ እቅዶችን ማየትና ማስተካከል ያስፈልጋል።
የህፃናት መቀንጨር ችግር በተመለከተ የስነ ምግብ መሻሻል መታየቱም ተነግሯል። በ2008 51 በመቶ የነበረው የህፃናት መቀንጨር ችግር ወደ 37 በመቶ መውረዱንም ጥናቱ አመላክቷል። ጥናቱን ይፋ ያደረጉት የጤና ሚኒስትሩ ዶክተር አሚር አሚን በሀገሪቱ ያለው የጤና አገልግሎት ሽፋን በርካታ መሻሻሎችን ቢያሳይም ይበልጥ ሊሰራ የሚገባ ስራዎች መኖራቸውን አስታውሰዋል።
ይሄ አጠቃላይ በዚህ 3 ዓመት ወይም ባለፈው 5 ዓመታት የሰራ ነው። በተለይም ደግሞ እንደሚታወቀው የሄልዝ ሴክተር ትራንስፎርሜሽን ፕላንን ከአራት ዓመት በፊት ስንጀምረው ኢንፎርሜሽን ሪቮሉሽን ወይም የመረጃ አብዮት ብለን መረጃ ማጣት አለብን። ትልቁ በሽታ የውሸት ሪፖርት ነው። ይሄ ሪፖርት ደግሞ ለመስራት አንደኛ በቴክኖሎጂ ዲጂታላይዜሽን በሙሉ ሀገሪቱን ቴክኖሎጂ ላይ ኮኔክት ነው። ሁለተኛው እያንዳንዱ ሰው ተለውጦ ዳታን በኤቪደንስ ቤዝድ ዲሲዥን ሜኪንግ ወይም ደግሞ መረጃ መሰረት ባደረገ ውሳኔ ለመስጠት እንዲጠቀም፣ እንደዚሁም ደግሞ አጠቃላይ ገቨርናንሱን ማስተካከል ትልቅ ትኩረት ሰጥቶት እንሰራ ነበር። የአሁኑ ውጤት ያመጣውም ይህን ነው እና በዚህም በጣም ደስተኛ ነን። እስቲ የሚቀሩ ብዙ ነገሮች አሉ፣ ግን በዳታ መካከል የመጣው ለውጥ በጣም ትልቅ ነው። እንደሚታወቀው የዓለም አቀፍ የጤና ድርጅትም ሌሎችም እንደሚገልጹት በሩቲን ዳታ እና በየአመቱ በአድሚኒስትሬሽን ዳታ የሚመጣው ዳታ እና በሰርቬዎች መካከል የ10% ልዩነት በሀገር አቀፍ ደረጃ የ30% ልዩነት ደግሞ በክልሎች ደረጃ ላይ አስተውለናል። ፕላስ ኦር ማይነስ 10 በክልል በሀገር ደረጃ ፕላስ ኦር ማይነስ 30 ደግሞ በሪጅናል ደረጃ ላይ ጥሩ ነው ይባላል።
ከተደራሽነት አንጻር በገጠርና በከተማ በአርሶ አደሩና በአርብቶ አደሩ መካከል ያለውን ልዩነት አሁን እየጠበበ መምጣትና ፍትሐዊ የጤና አገልግሎት እየተሻሻለ ይገኛል ብለዋል ዶክተር አሚር አማን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባችን ይቀጥላል። የኦሮሞ ነጻነት ግንባር ኦነግ ወታደራዊ ዩኒፎርም በወልዲያ ተያዘ በሚል ከትናንት ጀምሮ በማህበራዊ ሚዲያ ላይ የሚታየው ወሬ ሐሰተኛ ነው ሲል የሰሜን ወሎ ዞን አስተዳደር ገለጸ። የዞኑ የጸጥታ ኃላፊ ኮሎኔል ኃይለማርያም አምባዬ ለቪኦኤ በሰጡት ቃል በወልዲያ ኬላ ላይ ፍተሻ ሲደረግ ተገቢ ሰነድ ያልያዘና የወታደር ዩኒፎርም የጫነ መኪና ተገኝቶ እንደነበር አመልክተው፣ ይሁን እንጂ ንብረቱ የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን መሆኑ መረጋገጡን ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች።
በትላንትናው ዕለት ከማህበራዊ ሚዲያ አውዶች አንዱ በሆነው ፌስቡክ ላይ የተሰራጨው ፎቶግራፍና ጽሑፍ እንደሚለው በወልዲያ ከተማ የወታደራዊ ዩኒፎርም የጫነ መኪና በወጣቶች እንዲቆም መደረጉና ዩኒፎርሙም የኦሮሞ ነጻነት ግንባር ኦነግ ነው መባሉ ነው። የሰሜን ወሎ ዞን አስተዳደር ጸጥታ ኃላፊ ኮሎኔል ኃይለማርያም አምባዬ ይህ መረጃ ፈጽሞ ሐሰት ነው ይላሉ። የሆነውንም ሲያስረዱ መነሻውን መቀሌ ያደረገ የጭነት መኪና ወልዲያ ፍተሻ ጣቢያ ሲደርስ ማንኛውም መኪና በየትኛውም የኢትዮጵያ መፈተሻ ቦታዎች የሚደረግለት ፍተሻ ሲደረግለት የወታደር ዩኒፎርም ጭኖ በመገኘቱ በጸጥታ ሰራተኞች ነው እንዲቆም የተደረገ ይላሉ።
በቃ ኬላ አለ። ኬላ ላይ የዱር አራዊት ጥበቃ አልባሳት የተጫነ ነው። ከወደ ትግራይ የተጫነ የመጣ ነው። ስለዚህ እሱ ህጋዊ የሆነ ደብዳቤ ባለመኖሩ የተነሳ ተይዞ ነበር። እየተጣራ ነው። ከተጣራ በኋላ ይለቀቃል። እሱ ችግር የለውም። ያለው ሁኔታ ይሄ ነው። የኦነግ የምናምን የሚባለው ግን ውሸት ነው። ማህበራዊ ሚዲያ የሚባለው እኮ አሁን ያገኘ ሰው ስለሚጽፈው ውሸቱም እውነቱም ያገኘ ሰው ስለሚጽፈው፣ ስለዚህ እውነታው ግን እኛ እያልን ያለ ነው ነው።
መኪናው ከየት እንደተነሳ የት እየሄደ እንደሆነ የሚያስረዳ ደብዳቤ አልነበረውም።
ደብዳቤው እኛ ብዛት የያዘ ህጋዊ ማህተም ያለው ነገር አልነበረውም እና ህጋዊ ማህተም ስላልነበረው ከየት ተጫነ፣ ወደ የት ነው የሚሄደው፣ የማን ነው የሚል ነገር የተጣራ ነገር ባለመኖሩ የተነሳ ተይዞ ነበር። አሁን ሁኔታው ህጋዊ ደብዳቤ ስለመጣ የሚለቀቅበት መንገድ ባለቤት የሆነው ክፍል እንዲልክ እያደረግን ነው። ስለዚህ በዚህ አማካኝነት ተጣርቶ የሚለቀቅ ነው የሚሆነው።
እንዲቆም የተደረገው በወጣቶች ነው ወይስ በኬላው ጠባቂዎች ነው?
በኬላው ፈታሾች ነው። በኬላው ፈታሽ
ጭነቱ የወታደር ዩኒፎርም ስለያዘ ነው ለፍተሻ እንዲቆም የተደረገው?
አይ ሌላም ጭነት ቢሆን ህጋዊ ካልሆነ ማለፍ አይችልም። ፈቃድ ያለው ህጋዊ መሆኑ ይረጋገጣል። ይሄ ምን መሆኑ ተረጋግጦ ነው የሚያልፈው። ያው ግን ይሄ ወታደራዊ አልባሳት ስለሆነ የማን ነው? ከየት የመጣ ነው? ለየትኛው የሰራዊት አካል፣ ለየትኛው የጸጥታ አካል የተዘጋጀ ነው የሚል ነገር ግን ማጣራት ስለሚያስፈልገው ነው ለማረጋገጥ እየፈለግን ያለ ነው።
የተዘረፈ ወይም የተወሰደ ንብረት አለ?
የተዘረፈ ነገር የለም። ሰላም ነው፣ ንብረቱ አለ። የተዘረፈ ነገር የለም። የሚዘርፍም ሰው የለም። የጸጥታ ኃይል አለ፣ ኬላ ላይ ነው የተያዘው። የተዘረፈ ነገርም የለም። ወጣቱ አሁን ባለበት ሁኔታ ጸጥታውን ኃይል ደጋፊ የሆነ ወጣት ነው ያለው። ምንም ችግር የለም። ህገወጥ የሆነ አዝማሚያ የሚታይ ነገር የለም። ከመንግስት የጸጥታ ኃይል ጋር ደጋፊ ሆኖ የሚሰራ ወጣት ነው ያለ በወልዲያ።
ኮሎኔል ኃይለማርያም አያይዘው በአሁኑ ሰዓት አንዳንድ ሰዎች መረጃን ለእነርሱ በሚመቻቸው መልክ በማሰራጨት ስራ እንደተጠመዱ ገልጸው መኪናው እንዲቆም የተደረገበት የፍተሻ ጣቢያ መደበኛ ስራ የሚከናወንበት ነው ብለዋል። በተጨማሪም ዩኒፎርሙ የዱር እንስሳት ልማትና ጥበቃ ባለስልጣን ነው በመባሉ ተጨማሪ መረጃን ለማግኘት ጥረት አድርገን የነበረ ቢሆንም በስልክ መቆራረጥ ምክንያት ምላሻቸውን ማግኘት አልቻልንም። ይሁን እንጂ የመስሪያ ቤቱ ህዝብ ግንኙነት ባለሙያ አቶ ሰለሞን ወርቁ ለሀገር ውስጥ መገናኛ ብዙሃን እንደገለጹት መኪናው መቀሌ ከሚገኘው አልመዳ ጨርቃጨርቅ የኢትዮጵያ የዱር እንስሳት ቁጥጥርና ጥበቃ ሰራተኞች ወይም ስካውት 3000 ዩኒፎርም ጭኖ ወደ አዲስ አበባ በመጓዝ ላይ እንደነበረና ነገር ግን መኪናው የግል በመሆኑ በተጨማሪም ዩኒፎርሙ ደግሞ የመስሪያ ቤቱ ስለመሆኑ የሚያመላክት ደብዳቤ ባለመያዙ ዩኒፎርሙ ደግሞ የወታደር ዩኒፎርም በመሆኑ ሊጠረጠር እንደቻለ ገልጸዋል። በአሁኑ ሰዓትም ከጸጥታ አካላቱ ጋር ተነጋግረው አስፈላጊውን ደብዳቤ በመላክ ንብረቱ እንዲለቀቅ የማድረግ ሂደት ላይ እንደሆኑ አክለው ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ከምሽቱ 3 ሰዓት ከ37 ደቂቃ መሆኑ ነው። ስቱዲዮአችን
ልክ ነው፣
አዲስ አበባ ላይ ማለት ነው። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለነው ሶሎሞን አባትና
ቆንጂት ታዬ ነን።
በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ዝግጅት ንግድና ምጣኔ ሀብት ነው።
ከ30 ሚሊዮን ብር በላይ ለግንባታ ለመሳሪያዎችና ለግብአቶች ወጪ አድርገው በኤሌክትሪክ ኃይል አቅርቦት እጥረት ምክንያት ወደ ሥራ መግባት አለመቻላቸውን በደሴ ከተማ በተለያዩ የኢንቨስትመንት መስኮች ለመሰማራት እንቅስቃሴ የጀመሩ ግለሰቦች ገልጸዋል። ባለሀብቶቹ በሚሊዮን የሚቆጠር ገንዘብ በብድር ከባንክ ወስደው ሥራ ባለመጀመራቸው ለተጨማሪ ኪሳራ መዳረጋቸውንም ይናገራሉ። የአማራ ክልል መንግስት እንደ ኢንቨስትመንት ዘርፎቹ አይነት እየታየ የኃይል አቅርቦት ጥያቄውን በቅደም ተከተል ለመመለስ እንደሚጥር አስታውቋል። የኢትዮጵያ ኤሌክትሪክ ኃይል መስሪያ ቤት ግን ችግሩን ለመፍታት ከፍተኛ የገንዘብ እጥረት እንዳለበት እየተናገረ ነው። መስፍን አራጌ ተጨማሪ አለው።
አቶ ሙክታር ኢማም በደሴ ከተማ የፕላስቲክና ፕላስቲክ ውጤቶች እንዲሁም ጆንያ ማምረቻ ፋብሪካ ለማቋቋም 76 ሚሊዮን ብር ለግንባታ ለማሽኖችና ለተለያዩ ግብአቶች ማውጣታቸውን ይናገራሉ። ፋብሪካውን ለማስጀመር ከውጭ ያስመጧቸው የተለያዩ ማሽኖች በኃይል እጥረት ምክንያት ሳይገጣጠሙ ተቀምጠዋል። ለአቧራና ለተለያዩ ጉዳቶች እንዳይጋለጡም ስጋት አላቸው።
በልማት ባንክ የገባ መሳሪያ ነው፣ ወለድ አለበት። ይሄ መከፈል ያለበት በወቅቱ መከፈል አልቻለም። በጣም ትልቅ ችግር ላይ ነው ያለ ነው በመብራት ምክንያት።
ምን ያህል ጊዜ ሆኖታል አሁን ማሽኑን ካመጡ?
አንድ 6 ወር አሁን።
ከየት ነው ያስመጡት?
ከቻይና። የስራ እድልም መፈጠር አልተቻለም። እንዴት አድርጉ ምኑ ታውቆ። በቃ
ግለሰቡ በታሸገ ውሃ፣ በቅባት እህሎች ማቀነባበር ዘርፍና በመሳሰሉት የመሰማራት ፍላጎት ቢኖራቸውም የተፈጠረው ችግር ሀሳቤ ተግባር ላይ እንዳይውል ተጽዕኖ አሳድሮብኛል ብለዋል። በዱቄት ፓስታና መኮረኒ ምርት ለመሰማራት ከ21 ሚሊዮን ብር በላይ ወጪ የወጣበትን ፕሮጀክት በውክልና የሚያስተዳድሩት አቶ ሁሴን አህመድ በበኩላቸው የኃይል እጥረቱ ቤተሰባቸው ከውጭ ሀገር ይዞት የመጣውን ሀብት በአግባቡ እንዳይጠቀም እንቅፋት ፈጥሮበት ይገኙበታል ባይ ናቸው።
መንግስት ባጣላቸው ምጭ ፖሊስ ተጠቅሞ ወደ ሀገራቸው ገብተው ማሽነሪ ገብቷል፣ ግንባታ አልቋል፣ የመብራት 800 ሺህ ብር ተከፈለ፣ አሁን መብራት ኃይል የለንም ተባለ። በአሁኑ ሰዓት ግን ከባድ ችግር ላይ ነው። ቶሎ ወደ ስራ ካልተገባ እዛ ላይ ኢንቨስት የተደረገው ገንዘብ አለ፣ የመንግስት ገንዘብ አለ፣ ግለሰብ ገንዘብ አለ። ይህን ሁላ ትልቅ ቀውስ ነው የሚያስከትለው እና መንግስት በአስቸኳይ ምላሽ ሊሰጠን ይገባል ነው።
ምርት አለመጀመራቸው ተጽዕኖ ዘርፈ ብዙ መሆኑን ይናገራሉ።
አካባቢውማ ይህን ምርት ተጠቃሚ ይሆን ነበር። ከሌላ ሀገር የሚገባው ምርት ብዙ በአካባቢው ላይ የብዙ ወጣቶች የስራ እድል መፍጠር ይቻል ነበረ። ምርቱንም ደግሞ ለሸማቾች ታቀርባለህ፣ ለህብረተሰቡ ታቀርባለህ፣ ካለው ዋጋ ደግሞ ቀንሰህም ለህብረተሰቡ አገልግሎት ሰጣለህ፣ ተጠቃሚ ይሆን ነበረ። አሁን ግን እንኳን ማብላት ቀርቶ መብላት እንዲቀር ነው መብራት ከሌለ።
የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ በላይን ኃይሉ በከተማዋ በፕላስቲክና ፕላስቲክ ውጤቶች፣ በእንስሳት መኖ ማቀነባበር፣ በዱቄት ፓስታና መኮሮኒ እንዲሁም በኦክሲጅን ማምረቻ ለመሰማራት 4 ኢንዱስትሪዎች ግንባታና ግብዓት አሟልተው በኃይል እጥረት ወደ ስራ አለመሰማራታቸውን ዘርዝረዋል። ከዚህ በተጨማሪ 4 ባለሀብቶች ግንባታ አጠናቀው ማሽን ለማስገባት በኃይል እጥረት ምክንያት እንቅስቃሴያቸው ተገቷል ብለዋል።
አሁን እኛ ወደ ኢንዱስትሪው ለመግባት ሀሳብ ያላቸው ከ52 በላይ ፕሮጀክቶች ተመልምለዋል። ከፍተኛ የስራ እድል መፍጠር የሚችሉ እነዛ ላይ ራሱ ከፍተኛ ተጽዕኖ ነው የሚያሳድረው።
አስተማማኝ የኃይል አቅርቦት በሌለበት እንዲህ አይነት ግዙፍ ፕሮጀክቶችን መፍቀዱ በራሱ ትክክል ነው ወይ?
የኃይል አቅርቦት አለመኖሩ የተገለጸው አሁን ነው፣ ባለፉት 15 ቀናት ነው። ባለፉት ዓመታት አካባቢያችን ባለው ዲስትሪክት የሚሰጠው የመብራት አገልግሎት ለኢንዱስትሪዎችም ሆነ ለሌሎቹ አገራዊ ከሆነ የመቆራረጥ ችግር ባሻገር ጥሩ የሆነ አገልግሎት ነበረ። ስለዚህ እንደዚህ አይነት ነገር ይፈጠራል ተብሎ አልታሰበም።
ኢንዱስትሪዎቹ ወደ ስራ ቢሰማሩ በኢኮኖሚውና በጤናው ዘርፍ ከሚያበረክቱት አስተዋጽኦ ባለፈ ለ446 ሰዎች ጊዜያዊና ቋሚ የስራ እድል ይፈጥሮ ነበር። በኢትዮጵያ ኤሌክትሪክ አገልግሎት የደሴ ዲስትሪክት ዳይሬክተር አቶ ሀብቶ አበበ ችግሩ ከነሱ አቅም በላይ መሆኑን ይጠቁማሉ።
ብዙ ኢንቨስተሮች ኃይል ጥያቄ እያቀረቡ ነው ያለው። አሁን ባለንበት አገልግሎት አሰጣጥ ደረጃ ላይ ግን ያለን አቅም የደሴ 66 ኪሎ ቮልት ሰብስቴሽን ነው። የኃይል የመስጠት አቅሙ ላይ መጨረሻ ፖይንት ላይ ደርሷል።
ለችግሩ ዘላቂ መፍትሄ ለመስጠት አቅጣጫዎች ቢቀመጡም ከሚወስደው ረጅም ጊዜ አንጻር ለጊዜያዊ መፍትሄዎችም ትኩረት እንዲሰጥ ጠይቀዋል።
እንደ ሰብስቴሽን የተጠናለት አለ እንደ ደሴ 230 ኪሎ ገራዶ ላይ። ይህ ሰብስቴሽን ግን ግንባታ ጊዜው ቢያንስ ከ2-3 ዓመት ጊዜ ሊፈጅ ይችላል። ይህን ጊዜ እንጠብቅ ካልን ደግሞ እዚህ ጋር ያሉት ኢንቨስተሮችን ኢንቨስትመንታቸው ወደ ሌላ ቦታ ጋር እንዲዛወሩ የሚያደርግ ነገር ስለሆነ አሁን መደረግ ያለበት ብለን ሁላችን ፎርስ እያደረግን ያለ ነው ይችን የሞባይል ሰብስቴሽን አገልግሎት በአጭር ጊዜ የምናገኝበትን ነገር ባለሀብቱም ሆነ ሌላውም እዚህ ያለ የፖለቲካ አመራር ሁሉም ግፊት አድርጎ የደሴን ጉዳይ የተሻለ በፓወር ተጠቃሚ የምትሆንበትን ነገር በዚሁ እኔም ጥሬን ያቀርባለሁ።
በኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ጊዜያዊ ተንቀሳቃሽ የኤሌክትሪክ ኃይል አቅርቦት ጣቢያ ለማቋቋም ከፍተኛ ገንዘብ እንደሚጠይቅ ያስረዳሉ።
ችግሩ የሚያያዘው ከፋይናንስ ጋር ነው።
ተቋሙ ፋይናንስ ከየት ነው የሚያገኘው?
እስካሁን ድረስ ባለው ከመንግስት የሚመደብለት አለ፣ ከዓለም አቀፍ ከአበዳሪዎች የሚያገኘው ገንዘብ አለ። የኢትዮጵያ ኤሌክትሪክ ኃይል እስካሁን ላሉት የኃይል ማመንጫዎች፣ የኃይል ማከፋፊያዎች እና ማስተላለፊያ የከፍተኛ ኃይል መስመሮች ጭምር የተበደረውን ብድር በወቅቱ መመለስ አልቻለም። ስለዚህ ይህንን ለማስተካከል የሚያስችል ከአበዳሪዎች ጋር ንግግሮች እየተደረጉ ነው። ስለዚህ በተወሰነ ጊዜ የብድር ማስተካከያዎች የሚደረጉ ከሆነ፣ የመክፈያ ጊዜ የሚራዘሙ ከሆነ አሁን የምንለው ጫና ይቀንሳል።
እንደ አቶ ሞገስ ማብራሪያ ባለሀብቱ ተንቀሳቃሽ የኤሌክትሪክ ኃይል ጣቢያ በማቋቋም የሚደርስበትን መጉላላት በራሱ መፍታት የሚችልበት አማራጮችንም እንዲመለከት ጠይቀዋል።
አዲስ አበባ ዙሪያ ላይ፣ ኦሮሚያ ላይ፣ የተለያዩ አካባቢዎች ከዛም ውጭ ባሉ አካባቢዎች ላይ የራሳቸውን ሰብስቴሽን የገነቡ ባለሀብቶች አሉ። አሁን ባለው ሁኔታ ገንዘብ ሴኪር ሳናደርግ በዚህ ጊዜ ሰርተን በዚህ ጊዜ እንጨርሳለን ለማለት በጣም አስቸጋሪ ነው የሚሆን።
እንዲህ አይነት ተጽዕኖ ሊፈጥሩ የሚችሉ ችግሮች ካሉ ይህ ተቋም ሪስክ ውስጥ እንዳይገቡ ባለሀብቶች ለምን ቅድመ ማስጠንቀቂያና ቅድመ ማስገንዘቢያ መስጠት አቃተው?
ይህን የማድረግ ኃላፊነት የለብንም እኛ። ኃይል ማመንጫዎችን የመገንባት የማስተላለፊያና ማከፋፊያ ጣቢያዎችን የመገንባት ነው እንጂ ወደ ኢንቨስትመንት ለሚገቡ ሰዎች እንዲህ ሊሆን ይችላል፣ እንዲህ ሊያጋጥሙ ይችላል ብሎ የማማከር አገልግሎት የመስጠት አይደለም።
ለኢንቨስተሮች የማማከር ስራ ይስራ ሳይሆን ያለው አቅም ይሄ ነው ብሎ መግለጽ የሚችልበት እድል አይኖርም ወይ? ማንዴትስ ባይሰጠው?
ይሄ እኮ አሁን ካልኩት ምንም ተለይቶ የሚታይ አይደለም። እዚህ የምትላቸው ባለሀብቶች ቶሎ ወደ ቢዝነሱ ወደ ኢኮኖሚው መቀላቀል የሚፈልጉ ከሆነ ሁለት አማራጮች ናቸው የሚኖሩት።
እንደ ኮሚኒኬሽን ዳይሬክተሩ አማራጮቹ ነባረው አገልግሎት እስኪሻሻል ባለው አቅም እየተንቀሳቀሱ በትዕግስት መጠበቅ አሊያም በራስ ወጪ የኤሌክትሪክ ኃይል የሚያገኙበትን አማራጭ መውሰድ። የአማራ ብሔራዊ ክልላዊ መንግስት ኢንዱስትሪና ኢንቨስትመንት ምክትል ቢሮ ኃላፊ አቶ በላይ ዘለቀን አናግሬያቸው ነበር።
ይገልጻል። ደሴ ብቻ ሳይሆን ደብረ ብርሃን ላይም፣ ባህር ዳር ላይም፣ ጎንደር ላይም፣ እንደዚሁም ማርቆስ፣ ቡሬ በመሳሰሉ ከተሞች ላይ ሰፋፊ የኢንቨስትመንት እንቅስቃሴዎች እየተካሄዱባቸው ባሉቸው ቦታዎች ላይ የሰብስቴሽን ግንባታ እንዲሰራ፣ የኃይል ትራንስሚሽን ላይኖችም እንዲሻሻል እንዲደረግ ከመብራት ኃይል ጋር በቅርብ ተገናኝተን ግምገማዎችን እየገመገም ወደ ስራ የገባንበት ሁኔታ ነው ያለው።
መብራት ኃይል ከፍተኛ የፋይናንስ እጥረት በአሁኑ ሰዓት አጋጥሞኛል። ስለዚህ በዚህ ሰዓት ይሄ ነው ብዬ ልናገር የምችልበት ጊዜ የለም የሚል ምላሽ ሰጥቷል። እና ከዚህ አንጻር እንዴት ነው የምታጣጥሙት?
አቅርቦት ፍላጎትን እያረካ እንዳልሆነ ያው የሚታወቅ ነው፣ እንደ ሀገርም እንደ ክልልም። ነገር ግን ቅድሚያ የሚሰጣቸው ፕሮጀክቶች ለምሳሌ በርካታ የሰው ኃይል ሊቀጥሩ የሚችሉ የኢንቨስትመንት ዋጋቸው ከፍተኛ ብር የወጣባቸው የሀገሪቱን የውጭ ምንዛሬ ጋር ኤክስፖርት ላይ ስራ ሊሰሩ የመጡ ኢንቨስትመንቶች ላይ ቅድሚያ እንዲሰጣቸው ያለውንም በጀቱን ወደ እነዚህ ቅድሚያ ትኩረት ሰጥቶ መብራት ኃይል እንዲሰራ የማድረግ እንቅስቃሴ ነው እያደረግን ያለ ነው። ለወደፊት ግንባታ ከሚሰራበት ቦታ ላይ መብራት ሴኪውር የተደረገ መሆኑን ስለማረጋገጥ ግንባታ ጭምር እንዳይገባ የምናደርግበት ሁኔታ ይኖራል ማለት ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። የንግድና ምጣኔ ሀብት ዘገባችን ይቀጥላል። ወርቅ በምዕራብ ወለጋ ዞን ገንጂ ወረዳ ከ218 ሚሊዮን ዶላር በላይ የሚገመት ነዋይ የወርቅ ልማት ላይ ሊውል መሆኑን የዞኑ ዋና አስተዳዳሪ አስታውቀዋል። ሥራው የሚከናወነው በኢትዮጵያ መንግሥትና ከፊ በሚባል የእንግሊዝ ኩባንያ ሽርክና መሆኑም ታውቋል። ከሦስት ወራት በኋላ ይጀመራል የተባለው ሥራ ከ10,000 በላይ የሆነ የሥራ ዕድል እንደሚፈጥርም ተነግሯል። ናኮር መልካ ዝርዝሩን ይዟል።
በኢትዮጵያ መንግስትና ከፊ በተባለው የብሪታንያ የማዕድን ስራ ተቋራጭ መካከል የተፈረመው ይህ የወርቅ ኢንቨስትመንት ስራ ከ10 ዓመታት ጥናት በኋላ ተግባራዊ ሊሆን ነው ያሉት የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ናቸው። የወርቅ ማውጣቱ ተግባርም በገንጂ ወረዳ ቱሉ ካፒ በተባለ ስፍራ ይካሄዳል ብለዋል። ይህ ከ218 ሚሊዮን የአሜሪካ ዶላር በላይ የተገመተ ስራ ለሀገሪቱ ከሚያስገኛቸው ጥቅም በተጨማሪ ለወረዳውና አካባቢው ነዋሪዎች አለው ያሉትን ፋይዳ እንዲያስረዳሉ ዋና አስተዳዳሪው። በዚህ የማዕድን ተቋራጭ ድርጅት የገጠር መንገድ ለአካባቢው ህብረተሰብ ተሰርቷል። ትምህርት ቤትና ክሊኒክም ተሰርቷል። በጥናት ደረጃ እንኳ ያለ ለህብረተሰቡ የመሰረተ ልማት ስራ እየሰራ መቆየቱን አይተናል። አሁን ደግሞ የፌዴራል መንግስት ወደ ቱሉ ከፒ የሚወስድ 18 ኪሎ ሜትር የአስፋልት መንገድ ለመገንባት ጥናት እያካሄደ ነው። ስራው ከሶስት ወራት በኋላ ይጀመራል ያሉት አቶ ኤልያስ በርካታ የስራ እድሎችም ይፈጥራል ሲሉ ተናግረዋል። በተካሄደው ጥናት መሰረት ከ10,000 በላይ ለሚሆኑ ለተማሩና ላልተማሩ ሰዎች የስራ እድል የሚፈጥር ይሆናል። ከዚህ ቀደምም በአካባቢው በድጋፍ ሰጪ ሰራተኝነትና በሙያቸውም ተቀጥረው ተጠቃሚ ሲሆኑ ነበር። ትልቅ ተሳትፎም ተደርጓል። በዚህ የወርቅ ማውጣት ተግባር በስፍራው በግብርና ስራቸው ይተዳደሩ የነበሩ አርሶ አደሮችን እጣ ፋንታ በተመለከተ ለተጠየቁት ሲመልሱ ተከታዩም ብለዋል። አንድ ልማት ሲመጣ ብቻውን አይመጣም። ከቱሉ ከፒ ለሚፈናቀሉ 374 አርሶ አደሮች በጊምቢ ወረዳ አባሴና በሚባል ስፍራ ላይ ከ600 ሄክታር በላይ መሬት ተዘጋጅቶላቸዋል። የግብርና ስራቸውን የሚያከናውኑበት ማለት ነው። ከ600 ሚሊዮን ብር በላይ ካሳ እንዲከፈላቸውም ተወስኖ ከፊ የማዕድን ስራ ተቋራጩ እንዲከፍል ተላልፎለታል። በምዕራብ ወለጋ በተለይ በስፍራው ያለው የጸጥታ ሁኔታ የወርቅ ማውጣት ስራውን በተሳካ ሁኔታ ለማከናወን ስጋት አይደለም በማለት ለዚህም ተከናውኗል ያሉትን ተግባር ገልጸዋል። በአሁኑ ሰዓት በአካባቢው ያለው የጸጥታ ሁኔታ አስተማማኝ መሆኑን ከተቋራጩ የመጡ የስራ ኃላፊዎች መጥተው አይተዋል። ከወጣቶች፣ አገር ሽማግሌዎች፣ ከህብረተሰቡና አመራሮች ጋር ውይይት ተካሂዷል። ለስራው እንቅፋት የሚሆን የጸጥታ ችግር የለም። ከእነሱ ውጪም ከአሜሪካ፣ ከካናዳ እንዲሁም ከስዊድን መጥተው ስራ የሚጀምሩበት ሁኔታ ላይ መረጃ እየወሰዱ ይገኛሉ። የወርቅ ማምረቱ ተግባር ሲጀመር በመጀመሪያው ምዕራፍ የብሪታንያው ተቋራጭ ድርሻ 75% ሲሆን 25% የኢትዮጵያ ይሆናል ብለዋል። ከፊ የተባለው ይህ የማዕድን ተቋራጭ በአሁኑ ጊዜ በኢትዮጵያና ሳውዲ አረቢያ ወርቅና ኮፐር የተባለ ማዕድን ስራ ላይ መሰማራቱንና የቱሉ ካፒ ኢንቨስትመንትም እንደ ኢትዮጵያውያኑ አቆጣጠር በ2011 ዓ.ም ተመረተ መጀመሪያ ላይ እንዳይጀመር በአካባቢው የሚስተዋለው የጸጥታ ችግር እንቅፋት እንደሆነበት አዲስ ፎርቹን የተባለው የሀገር ውስጥ የግል ጋዜጣ ዘግቦ እንደነበር ይታወሳል። ለአሜሪካ ድምጽ ሬዲዮ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ክቡራትና ክቡራን አድማጮች አሁን ከምሽቱ 3:50 ነው። 10 ጉዳይ ለአራት ሰዓት ዝግጅታችን ይቀጥላል። አጠር ያሉ ከዚሁ ንግድና ምጣኔ ሀብት ሳንወጣ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 29 ብር ከ71 ሳንቲም ተመንዝሯል ዛሬ። የኢትዮጵያ ብሔራዊ ባንክ ዛሬ ያወጣው ምንዛሬ ዝርዝር ነው። nbe.gov.et ላይ 18 ምንዛሬዎችን የያዘ ዝርዝር ሰፍሯል። የባንክ መግዣ ዋጋ 29 ብር ከ14 ሳንቲም ነው። 1 ዩሮ 33 ብር ከ05 ሳንቲም ነው። የባንክ መሸጫ የባንክ መግዣ 32 ብር ከ40 ሳንቲም ነው። 1 የእንግሊዝ ፓውንድ 34 ብር ከ74 ሳንቲም የባንክ መሸጫ ዋጋ፣ 34 ብር ከ06 ሳንቲም ደግሞ የባንክ መግዣ ዋጋ ነው። አንድ በርሜል ድፍድፍ ዘይት ዛሬ 53 ብር ከ64 ሳንቲም ነው። ኒውዮርክ ላይ የአንድ ግራም 24 ካራት 99.96 ከመቶ ጥራት ያለው ወርቅ ነው። 49 ዶላር ከ21 ሳንቲም ነው በግራም። በኢትዮጵያ ብር 1505 ብር ከ57 ሳንቲም ነው። ወደ ኢትዮጵያ ብሔራዊ ባንክ ዌብሳይት nbe.gov.et ብትገቡ 18 የተለያዩ ምንዛሬዎችን የያዘ ዝርዝር ታገኛላችሁ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። ወደ ተከታዩ ዘገባችን እናልፋለን። በተራመዱ ቁጥር የሞባይል ስልኮን ባትሪ የሚሞላ ኃይል ከፀሐይ ብርሃን የሚያመነጭ ጫማ የፈለሰፈ ኢትዮጵያዊ አለ። ሌሎችም 27 የፈጠራ ሥራዎች በጠቅላይ ሚኒስትር አብይ አህመድ ተሸልሟል። ምርጥ ምርጥ የአእምሮ ውጤቶች ናቸው። ፀሐይ ዳምጠው ዝርዝሩን ይዛለች።
ኢዘዲን ከሚል የ18 ዓመት ወጣት ነው። ከ14 ዓመት ዕድሜው አንስቶ የተለያዩ አገልግሎቶች የሚሰጡ 28 የፈጠራ ሥራዎችን አውጥቷል። ሐሳቦቹን ከየት አመጣቸው?
በጣም ፍላጎቱ አለኝ የፈጠራ ስራ። የሆነ ቲቪ ላይ ሬዲዮ ላይ ስለ ፈጠራ ስራ ሲወራ ቶሎ ብዬ ነው ማየው እና በጣም ነው የምወደው የፈጠራ ስራ። ሌላው ነገር ደግሞ ምንድን ነው፣ ሰፈር አካባቢ ኤሌክትሮኒክሶች ኤሌክትሪክ ኢንስታሌሽን ሰራ ነበር እና ያም አንድ ፖዘቲቭ ኢምፓክት አለው ብዬ አስባለሁ ለዚህ ለፈጠራ ስራ ጉዞዬ ማለት ነው። ምክንያቱም ኤሌክትሮኒክሶች ምናምን ስጠግኝ የተለያዩ ኮምፖነንቶች ታውቂያለሽ፣ ኤሌክትሮኒክስ ኮምፖነንቶች እና ደግሞ ስትቀይሪም አሮጌዎች ታገኛለሽ እና አሮጌዎቹ ከምጠል ብለሽ የአካባቢ ውስጥ ያሉ ችግሮችን ፈልገሽ እነዛ ከምትሰራቸው ኤሌክትሮኒክስ ያወጣሻቸው ኮምፖነንቶች ለጥሩ ነገር ማለትም ለኢኖቬሽን ለፈጠር ለአዲስ ነገር ታውያለሽ ማለት ነው። እንደዛ ነበር እንትን ያልኩት። ቤተሰቦቼም በጣም ሞራል ይሰጡኝ ነበር። በቃ እነዚህ ነገሮች ናቸው የገፋፋኝ ማለት ነው።
ኢዘዲን በ2012 ዓ.ም ወደ 12ኛ ክፍል ይገባል። ያደገው በወልቅጤ ከተማ ጉበር ክፍለ ከተማ ውስጥ ነው። ወደ ቴክኖሎጂ ፊቱን ሲያዞር ገና የ14 ዓመት ታዳጊ ነበር። ለፈጠራ ስራዎቹ የእውቅናና የምስክር ወረቀቶችን ከተለያዩ ተቋማት አግኝቷል።
እስካሁን እውቅና ያገኘሁት በተለያዩ የኢኖቬሽን ውድድሮች ላይ ተወዳድሬ ነበረ። በትምህርት ቤት ደረጃ የሳይንስና ቴክኖሎጂ የኢኖቬሽን ክበብ ተጠሪ ሆኜ የሚያገለግልኩባቸው ሁኔታዎች ነበሩ። በዛ ጊዜ 2 ሰርተፊኬት ተሰጥቶኛል እና ደግሞ በከተማ በተዘጋጀ የኢኖቬሽን ውድድር ለ3 ተከታታይ ዓመታት አንዳንደኛ ወጥቼ 3 ሰርተፊኬት ተሰጥቶኛል። ሌላኛው ደግሞ በክልል አቀፍ በተካሄደ የደቡብ ክልል የፈጠራ ስራ ውድድር ላይ ደኛ ወጥቼ የሰርተፍኬትና ላፕቶፕ መሸለም ችያለሁ እና የውጭ ድርጅቶችም ደግሞ ይረዱኝ ነበር። የጀርመንና የጣሊያን ዌስት ባንድ የሚባሉ ድርጅቶች ናቸው። እስከ 2 ላፕቶፕ ሙሉ አርዲኖ ኪት አርዲኖ ፕሮግራሚንግ እንድጀምርና እስከነ መጻፉም ጭምር ድጋፍ አድርገውልኝ ነበር። ሶላር ኤንድ ኤሌክትሪክ ባይክ ስሰራም እስከ 34,000 ብር ድጋፍ አድርገውልኝ ነበር። ወደ ሀገር አቀፍ ስንመጣ በሀገር አቀፍ ደረጃ 2010 ላይ በተካሄደው የናሽናል ሳይንስ ፌር ኮምፒቲሽን ላይ ሁለተኛ ነበር የወጣሁት። በታይመር ፌቸር ባለው ስቶቭ ነበር ሁለተኛ የወጣሁት። 2011 ዘንድሮ ደግሞ በበሩ መልቲኬ ሴኩር ዶርሎክ ሲስተም በሚለው ሶስተኛ ወጥቻለሁ ማለት ነው። የዛኔም 2010 ላይም ሰርተፍኬትና ላፕቶፕ ነበር የተሸለምኩት። 2011 ላይም ሰርተፍኬትና ላፕቶፕ ባይዘው እስካሁን 15 ላፕቶፕ ነው የተሸለምኩት በተለያየ ጊዜ።
ያደገበት ከተማ በቴክኖሎጂና በአገልግሎቶቹ አለመራመድ ለፈጠራ ስራው የሚያስፈልጉት ኮምፒውተር፣ ኢንተርኔትና ሌሎች መሳሪያዎች፣ ቁሳቁስና አገልግሎቶች እንደልቡ እንዳያገኝ ቢያደርጉትም ይህ ሁኔታ ኢዘዲንን ተስፋ አላስቆረጠውም። በአካባቢ ከሚያገኛቸው አንዳንድ ጊዜም አዲስ አበባ ድረስ እየሄደ አገልግለው የተወገዱ ወይም የወዳደቁ እቃዎችን በትንሽ ዋጋ እየገዛ የአዳዲስ ፈጠራዎች ሀሳቡን ይሁን እንደሚያደርግ ይናገራል። ብዙ ጊዜ በቀር ሩጫ የተጠመደ ሰው ማለዳ ስልኩን ሙሉ በሙሉ ቻርጅ አድርጎ ሊወጣ ይችላል። በመዘንጋትም ይሁን ወይም ኤሌክትሪክ ኃይል አለመኖር ወይም በማንኛውም ምክንያት ባትሪ ድንጋዩን በቂ ኃይል ላይኖረውም ወይም ጨርሶ ላይኖረውም ይችላል። ቢኖረውም በቀኑ መጨረሻ ስልኩ ባትሪ ኃይሉን ሊያሟጥጥ የሚችልባቸውም አጋጣሚዎች ብዙ ናቸው። ኢዘዲን ለዚህም መፍትሄ ፈጠረ።
ፀሐይ ኃይል ቻርጅ አድርጎ መልቲፐርፐስ ሹ ሶላር ሲስተም ይባላል። ጫማ ነው፣ ሶላር ሲስተም ተገጥሞበታል ከላይ እና ደግሞ ውስጥ ሰከንዳሪ ሴሎች አሉ። ስቶሬጅ ሊቲየም አያኖች እስከ 7.5 ቮልቴጅ ናቸው። በአንድ ፉል ቻርጅ እስከ 2 ስልክ ቻርጅ የሚያደርግ ጫማ ላይ ሆኖ አሁን እንደዛ ነበር የሰራሁት። ጫማ ላይ ያደረኩበት ምክንያት ለምንድን ነው? ብዙ ጊዜ ፓወር ባንኮች ሊኖረን ይችላል እና ፓወር ባንኮች ለመሙላት የግድ የሆነ ቦታ ወስደን መሰካት አለብን። ይሄኛው ግን ጫማው ምንም ስንጠቀመው ብቻ ነው የምንፈልገው፣ ቻርጅ ለማድረግ አንፈልገውም። ምክንያቱም ለብሰነው እየሄድን እያለ መንገድ ላይ ነው ቻርጅ የሚያደርገው እና ለውበትም በጣም የሚያምር እና ሶላር ፓኔሉ ደግሞ እንዳይሰበር በጣም ሀርድ በሆነ ከቨር ያደረግነው ግላስ።
ለእንደነዚህ አይነት የዕለት ዕለት ችግሮችን አጋዥና ከባድም ሆነ ቀላል ጉዳት ሊያስከትሉ ለሚችሉ አደጋዎች ማስጠንቀቂያ ሰጪና መፍትሄ የሚሆኑ ዘዴዎችን ሰርቷል ኢዘዲን። የፀሐይ ኃይል በመጠቀም የእጅ ስልክ ባትሪን ቻርጅ የሚያደርግ ጫማ፣ ያለ እግር መዘውር ወይም ፔዳል በራሱ የሚሄድ ብስክሌት፣ የተለኮሰ የቤት መገልገያ እቃዎችና መሳሪያዎች ከርቀት የሚያጠፋና የእሳት አደጋ ጠቋሚ የሚጠቀሱ ናቸው። ኤክስፋየር ብሎ የሰየመው ፈጠራው የእሳት አደጋ ሲከሰት 3 የተለያዩ ተግባራትን ያከናውላል። መጀመሪያ በአቅራቢያው ለሚገኙ ሰዎችና ጎረቤቶች የደረሱልኝ ጥሪ ያሰማል። ከዛም የእሳት አደጋ መነሳቱን ለቤቱ ባለቤት እንዲሁም ለእሳት አደጋ ተከላካይ ሰራተኞች ወይም ለተቋሙ በመደወል ያሳውቃል። ወጣት ኢዘዲን ከሚል እንዳጫወተኝ ለዚህ ፈጠራው አዲስ አበባ የሚገኘው የአሜሪካ ኤምባሲ እውቅና እንደሰጠው ነግሮኛል።
የአሜሪካ ኤምባሲ ከጃፓን ኢንተርናሽናል ኮርፖሬሽን እና ከአይኮ ግላፕስ ጋር ተባብረው ባዘጋጁት ሶልቪት በተሰኘው የኢኖቬሽን ኮምፒቲሽን በክልል አቀፍ ደረጃ በሁለተኛ ወጥቼ ነበር። በኤክስ ፋየር እሳት አደጋ መከላከል በሚችለው የፈጠራ ስራዬ በአሜሪካ ኤምባሲም ጭምር የእራት ግብዣ ተጠርተን እዛም ከኢንቨስተሮች ጋር የምንገናኝበት እንትን መድረክ ተዘጋጅቶ ነበረ።
ከተለያዩ ድርጅቶች ማዕከላትና ተቋማት የምስክር ወረቀቶችና ሽልማት ያገኘው ኢዘዲን ከሁሉም በላይ በጠቅላይ ሚኒስትር አብይ አህመድ እውቅና ተሰጥቶት መሸለሙ ወደፊት ለሀገሩ ብቻ ሳይሆን ለዓለም ብዙ ጠቃሚ የፈጠራ ውጤቶችን ለማበርከት ተስፋና ብርታት ሰጥቶኛል ብሏል።
ወጣትነት ማለት በጣም የምንሰራበት ጊዜ ነው ማለት። ወጣትነት ካለፈን በኋላ የወጣትነት ጉልበታችን ላይኖር ይችላል፣ አይምሯችን የመቀበል ነገሩ ሊቀንስ ይችላል። ስለዚህ ወጣትነት በአልባሌ ቦታ ማሳለፍ የለባቸውም ብዬ አስባለሁ። አካባቢ ውስጥ ያሉ ችግሮችን እንደ ኦፖርቹኒቲ መጠቀም አለባቸው። ምክንያቱም አካባቢያቸው ያለውን ችግር እንዴት ልፍታ ብለው ሶልቭ አድርገው የራሳቸው የሆነ ማለትም ኢኖቬሽኑ ከሰሩት በኋላ ዝም ብሎ አይቀርም። ያ የኢኖቬሽን አይዲያቸው ወደ ቢዝነስም ጭምር መቀየር ስለሚችሉ እንደዛ ማድረግ እንዳለባቸው እመክራለሁ።
ኢዘዲን ከፍተኛ ትምህርቱን መካኒካል ኢንጂነሪንግ ማጥናት እንደሚፈልግና በፈጠራ ስራዎችም በአለም አሉ ከተባሉ ሰዎች ተርታ የመሆን ህልም እንዳለው ለአሜሪካ ድምጽ ራዲዮ ተናግሯል። ለአሜሪካ ድምጽ ራዲዮ ጸሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ጸሐይ ለዘገባው። ክቡራትና ክቡራን ዝግጅታችን ወደ መጠናቀቁ ነው። ቀዳማዊ ኃይለ ሥላሴ በደርግ የተገደሉት ዛሬ ልክ የዛሬ 44 ዓመት ነበረ። ታንቀው እንደተገደሉ ነው የሚነገረው። የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዚደንት የሆኑት ባራክ ኦባማ ለፕሬዚደንትነት ፓርቲያቸውን ወክለው እንዲታጩ ፓርቲው ሙሉ ዕውቅና የሰጣቸው ዛሬ ልክ የዛሬ 11 ዓመት ነበር። ክቡራትና ክቡራን ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታዬ ነን። አብራችሁን ስለቆያችሁ እናመሰግናለን።
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል።
ሰላም፣ በደህና ደሩ።
ደህና ደሩ። ጤና ይስጥልኝ።